የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። በኪረሙ ወረዳ ጥቃት 7 ሰዎች መገደላቸው ተነግሯል። በአርባ ምንጭ ዙሪያ ወረዳ ደግሞ ሰዎች ያለ ሕግ እየታሰሩ መሆናቸው ሪፖርት ደርሶናል። እነዚህንና ሌሎችም የአገር ውስጥና የውጭ አገር ዘገባዎችን ይዘን መጥተናል። ሐሙስ ሰኔ 6 2016 ዓ.ም ክብራትና ክብራን ሳስተናግዳችሁ የማመሸው እንግዲህ ነኝ። ለዓለም ዜናው አስማማው የነው በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የምትቆጣጠርልን ብርሃን ኃይሉ ነች። ስርጭቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ ኒውስ ላይ እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ የጋበዝኩ። አሁን በቅድሚያ ወደ ዓለም ዜናው።
ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ አስማማየኑ ነኝ። ወደ መጀመሪያው ዜና ሳልፍ፣ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ዛሬ ሐሙስ በጣሊያን አፑሊያ ከተማ ከቡድን 7 አባል አገሮች ጋር ጉባኤ ላይ ናቸው። በኢንዱስትሪ የበለጸጉ አገሮች መሪዎቹ አውሮፓና መካከለኛው ምስራቅ ውስጥ ጦርነቶች እየተካሄዱ ባሉበት በአሁኑ ወቅት ያለውን የዓለም የጸጥታ ጉዳይ ላይ ይወያያሉ። ዩናይትድ ስቴትስና የቻይና ፉክክርም የጉባኤው ትኩረት እንደሚሆን ተመላክቷል። መሪዎቹ ጉባኤውን የሚያካሄዱት ቅንጡ በርጎ ኢግናዚያ መዝናኛ ሲደርሱም የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ተቀብለዋቸዋል። አክራሪ ቀኝ ክንፍ የሜሎኒ ፓርቲ ባለፈው ሳምንት መጨረሻ በተካሄደው የአውሮፓ ፓርላማ ምርጫ 29 ከመቶ ድምፅ ያገኘ ሲሆን ጠንከር ያለ ድጋፍ አግኝተው የወጡ ብቸኛዋ የዋና ምዕራብ አውሮፓ ሀገር መሪም አድርጓቸዋል። ባይደን በሌላ በኩል በድጋሚ ለመመረጥ የሪፐብሊካን ፓርቲው እጩ እንደሚሆኑ ከሚጠበቁት ከቀድሞው ፕሬዚዳንት ዶናልድ ትራምፕ ጋር ብርቱ ፉክክር ላይ ሲሆኑ በግልም አስቸጋሪ ጉዳይ ገጥሟቸዋል። በጣሊያኑ ጉባኤ ላይ ለመገኘት ከመነሳታቸው በአንድ ቀን ቀደም ብሎ ማክሰኞ ዕለት ልጃቸው ሀንተር ባይደን የሱስ አስያዥ ቁስ ሱሰኛ ሆነው ሳለ መሳሪያ በመግዛት ወንጀል ክስ ጥፋተኛ ተብሏል። ያም ሆኖ ባይደን መሪዎቹን ለዩክሬን 50 ቢሊዮን ዶላር ብድር እንዲሰጣት ለማግባባት ተስፋ በማድረግ ወደ ጉባኤው ተጉዘዋል። የቻይናን ኤሌክትሪክ መኪናዎች ጨምሮ በስትራቴጂያዊ የአረንጓዴ ቴክኖሎጂ አቅም ጉዳዮች ከስምምነት እንደሚደረግም ተስፋ አድርገው ተጉዟል። የአውሮፓ ሕብረት ባይደን ጣሊያን ከመግባታቸው በአንድ ቀን ቀደም ብሎ በቻይና የኤሌክትሪክ መኪናዎች ላይ ቀረጥ በመጣል እንደሚደግፋቸው ፍንጭም ሰጥቷል። ባይደን በተጨማሪም አፍሪካ ላይ መዋለ ንዋይ መመደብ፣ ዓለም አቀፍ ልማትና የአየር ንብረት ጉዳዮችን ቁልፍ አጀንዳዎቹ ላደረገው የጆርጂያ ሜሎኒ አስተዳደር ፖሊሲ ድጋፋቸውን ገልጸዋል። በጉዳዮቹ ላይ በዛሬው የጉባኤ መክፈቻ ላይ ውይይት የተደረገበት ሲሆን በማስከተል የጋዛና የዩክሬን ጦርነቶች ላይም ተወያይተዋል። ቀኝ አክራሪዋ የጣሊያን ፖለቲከኛ ሜሎኒ አፍሪካውያን ፍልሰተኞች በሜዲትራንያን ባህር በኩል ወደ አውሮፓ እንዳይገቡ ለመከላከል በባህር ኃይል መርከቦች ታጠር የሚል ጥሪ ማቅረባቸው ሲታወስ፣ በአሁኑ ወቅት ደግሞ አፍሪካ ላይ ዓለም አቀፍ ኢንቨስትመንት በማጠናከር ያንን ግብ ለማሳካት ይፈልጋሉ። ሜሎኒ በርካታ የአፍሪካ መሪዎችን በጉባኤው ላይ በታዛቢነት እንዲገኙም ጋብዘዋል። ከተጋበዙት መካከል የአልጀሪያ ፕሬዚዳንት አብዱልመጂድ ቴቡኒ፣ የቱኒዚያው ካይስ ሳይዲ፣ የኬንያው ዊሊያም ሩቶና የሞሪታኒያው መሐመድ ኦልድ ጋዙዋን ይገኙባቸዋል። በተያያዘ ዜና ዩናይትድ ስቴትስ ከሌሎች የቡድን 7 አባል አገሮች ጋር በመሆን ለዩክሬን እስከ 50 ቢሊዮን ዶላር የሚደርስ ብድር እንደምትሰጥ የተናገረች ሲሆን ብድሩም በምዕራባውያን የፋይናንስ ተቋማት እንዳይንቀሳቀሱ ከታገዱ የሩሲያ ገንዘቦች በሚገኝ ወለድ እንደሚከፈል ገልጻለች። ብድሩ ይፋ የተደረገው ፕሬዚዳንት ጆ ባይደን በጣሊያን ቦርጎ ኢግናዚያ በመዝናኛ በተከፈተው የቡድን 7 የመሪዎች ጉባኤ መክፈቻ ላይ በተገኙበት በዛሬው ዕለት ነው። ባይደን ሌሎችን የቡድን 7 አገሮች ለዩክሬን ብድሩ እንዲሰጧትና እዳው እንዳይንቀሳቀስ ከታገደው የሩሲያ 280 ቢሊዮን ዶላር በሚገኝ ወለድ እንዲከፈል ባቀረቡት ሀሳብ እንዲስማሙ ግፊት ሲያደርጉ ቆይተዋል። እንዳይንቀሳቀስ ከተደረገው የሩሲያ ገንዘብ በየዓመቱ 3 ቢሊዮን ዶላር ወለድ እንደሚገኝ የተገለጸ ሲሆን ፕሬዚዳንቱ ያቀረቡት እቅድ ለዩክሬን የሚሰጣት ብድር ከነወለዱ በ10 ዓመት ጊዜ አሊያም ሩሲያ ለዩክሬን ካሳ እስከምትሰጥ ድረስ እንዲከፈል የሚጠይቅ ነው። ሩሲያ ምስራቃዊና ሰሜን ምስራቃዊ ሞስኮ አቅራቢያ ባሉ ሁለት ክፍለ ግዛቶች ሲበሩ የነበሩ የዩክሬን ሰው አልባ አውሮፕላኖችን መታመጣሏን ተናገረች። አካባቢው የዩክሬን ኃይሎች አዘውትረው ኢላማ የሚያደርጓቸው እንዳልሆኑም ተጠቁሟል። አንደኛው ድሮን ያሮስላቪ ክፍለ ግዛት፣ ሁለተኛው ደግሞ ቪላድሚር ክፍለ ግዛት ውስጥ መታ እንደጣለች ሩሲያ አስታውቃለች። በድሮኑ ስብርባሪ በሰው ላይ የሚሆን በንብረት ላይ የደረሰ ጉዳት እንደሌለ ያሮስላቭ አገረ ገዥ ገልጸዋል። ዩክሬን በጥቃቶቹ አብዛኛውን ጊዜ የምታነጣጥረው በሚያዋስኗት የሩሲያ ግዛቶች ላይ ነው። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ከቡድን ሰባት አባል መሪዎች ጋርም ለመወያየት ወደ ጣሊያን ተጉዟል። ዜሌንስኪ በንግግራቸው በቀዳሚነት ከሚያተኩሩባቸው ጉዳዮች መካከል ለዩክሬን ኃይሎች የአብራሪነት ስልጠና እንዲሰጥ፣ ተዋጊ ጀቶች በአፋጣኝ እንዲላኩና የረጅም ርቀት ጥቃት አቅሟ እንዲጠናከር የሚሉት እንደሚገኙበትም አስታውቋል። የዩክሬን መከላከያ ሚኒስትር ሩስቴም ኡሜሮቭ ከሰሜን አትላንቲክ ቃል ኪዳን ድርጅት አባል አገሮች አቻቻዎች ጋርም እየተወያዩ እንደሆነ ተዘግቧል። በተያያዘ የኔቶ ዋና ጸሐፊ ዮንስ ስቶልተንበርግ የህብረቱ ሀገሮች ለዩክሬን ስለሚላክ የአየር ጥቃት መከላከያ መሳሪያዎች እርዳታ በቀጣዮቹ ቀናትና ሳምንታት ይፋ ያደርጋሉ ብለው እንደሚጠብቁም አመልክተዋል። ዩክሬን ራሷን ለመከላከል ሩሲያ ግዛት ባሉ ኢላማዎች ላይ ጥቃት ማድረስ ልትችል ይገባል ሲሉ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ዮን ስቶልተንበርግ ትናንትና ተናግረዋል። እኛም ራሳቸው እንዲከላከሉ ድጋፍ መስጠት መብታችን ነው ብለዋል። ስቶልተንበርግ ይህን ያሉት የዩክሬን መከላከያ አስተባባሪ ቡድን ስብሰባ በተካሄደበት በብራስልስ የኔቶ ዋና ጽህፈት ቤት በቪኦኤ ለቀረበላቸው ጥያቄ በሰጡት መልስ ነው። በርካታ የዩክሬን አጋሮች ገደቦቻቸውን በማርገብ በጦር መሳሪያዎቻቸው ሩሲያ ውስጥ አግባብነት ያላቸውን ኢላማዎች እንድታጠቃ ለመፍቀድ ያደረጉትን ውሳኔ የኔቶ ዋና ጸሐፊ በደስታም ተቀብለዋል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የጋዛ ተኩስ አቁም ዳር ለማድረስ ድርድሩ ቀጥሏል። ዩናይትድ ስቴትስ ሐማስ በርከት ያሉ የማሻሻያ ሀሳቦች ማቅረቡን ተከትሎ የጋዛ ተኩስ አቁም ሀሳቡን ዳር ለማድረስ ጥረት ማድረጓን ቀጥላለች። የዋይት ሀውስ የብሔራዊ ጸጥታ አማካሪ ጄክ ሳልቫን ዛሬ ሐሙስ ለጋዜጠኞች በሰጡት ቃል ሐማስ ያቀረባቸው አንዳንድ ጥያቄዎች መለስተኛና ጥቃቅን ስለሆኑ ሊሰራባቸው የሚቻሉ ናቸው ብሏል። ሌሎቹ ደግሞ ፕሬዚዳንት ጆ ባይደን በዝርዝር ካቀረቧቸውም ሆነ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከጸደቁ ማዕቀፎች ጋር የሚጣጣሙ አይደሉም ሲሉም አክለዋል። ድርድሮቹ በግብጽና በካታር ባለሥልጣናት አማካኝነት በተዘዋዋሪ የሚካሄድ እንደመሆኑ ጊዜ እንደሚወስድ እንዲጤን ጄክ ሰለቫን አሳስበዋል። እኛ ከካታርና ከግብጽ ጋር እንሰራለን፣ ካታርና ግብጽ ደግሞ ከሐማስ ጋር ይሰራሉ፣ ዩናይትድ ስቴትስ ደግሞ ከእስራኤል ጋር ትሰራለች። ዓላማችን በተቻለ ፍጥነት ለማጠናቀቅ ነው ብሏል ጄክ ሰለቫን። ይህ በእንዲህ እንዳለ የእስራኤል ጦር ኃይል በመላው ጋዛ ባሉ 45 ኢላማዎች ላይ የአየር ጥቃት ማካሄዱን አስታውቋል። በተጨማሪም በደቡባዊ ጋዛ ራፋ አካባቢ በምድር ጦርና በአየር ጥቃት ማድረሱን፣ በማዕከላዊ ጋዛ ሰርጥም ጥቃቶችን ማካሄዱንም ገልጿል። በመጨረሻም በግጭት በዓለም ዙሪያ ከመኖሪያቸው የተፈናቀሉ ሰዎች ቁጥር 120 ሚሊዮን መድረሱ ተገለጸ። እንደ አውሮፓውያን አቆጣጠር ባለፈው 2023 ዓ.ም ተገደው ከመኖሪያቸው የተፈናቀሉ ሰዎች ቁጥር ከምንጊዜውም በላይ ማሻቀቡን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን አመልክቷል። ለቁጥሩ በከፍተኛ ደረጃ ማሻቀብ ምክንያቶቹ ግጭቶችን የሚደርስባቸው መሳደድና የሰብአዊ መብት ጥሰት እንዲሁም የአየር ንብረት ቀውስ መሆኑን ኮሚሽኑ አስታውቋል። ዩኤንኤችሲአር በዘንድሮ የ2024 የስደት ሁናቴ ሪፖርቱ ከቀያቸው ተገደው የተፈናቀሉ ሰዎች ቁጥር ባለፈው 2023 ማብቂያ 117.3 ሚሊዮን መግባቱን ተናግሯል። ወደ 68 ሚሊዮን የሚሆኑ መኖሪያቸውን ለቀው በአገር ውስጥ ተፈናቃይነት ያሉ ሲሆን 31 ሚሊዮኑ ደግሞ ወደ ሌላ አገር የተሰደዱ መሆናቸውንም አክሎ ገልጿል። ድርጅቱ ዛሬ ሐሙስ ያወጣው ሪፖርት ግድ ሆኖባቸው ከመኖሪያቸው የሚሰደዱ ሰዎች ቁጥር በዚህ ዓመትም መጨመሩ እንደቀጠለ ጠቅሶ በአሁኑ ጊዜ 120 ሚሊዮን እንደደረሰም አመልክቷል። የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽነር ፊሊፖ ግራንዲ ሰኞ ዕለት ለጋዜጠኞች በሰጡት ቃል አሁንም በዋናነት የህዝብ መፈናቀል ምክንያት ግጭት መሆኑን ጠቅሰዋል። አድማጮቻችንና ተመልካቾቻችን፣ የምሽቱ የዓለም ዋና ዋና ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ እንግዱ ልመልሳቸው።
አስማማው አየነውን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሻው እንግዲህ ወልዴ፣ ስርጭቱን ከስቱዲዮ የምትቆጣጠርልን ብርሃን ኃይሉ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ ሰናጃችን ደግሞ አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን በቅድሚያ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። በኪረሙ ወረዳ ጥቃት 7 ሰዎች መገደላቸው ተገለጸ ይላል ለምሽቱ አብይ ርዕስ ያዝነው ዘገባ። በመስራቅ ወለጋ ዞን ኪረሙ ወረዳ በሁለት ቀበሌዎች ውስጥ ተፈጸመ በተባለ ጥቃት 7 ሰዎች መገደላቸውን ነዋሪዎችና የወረዳው ባለስልጣናት ተናግረዋል። ነዋሪዎቹ ለግድያው በአካባቢው እንቅስቃሴው ያሏቸውን የኦሮሞ ነጻነትንና የአማራ ፋኖ ታጣቂን ሲከሱ ግድያውን አረጋግጫለሁ ያለው የወረዳው አስተዳደር በበኩሉ በጉዳዩ ላይ ክትትል እየተደረገ እንደሆነ ገልጿል። ገልሞ ዳዊት ተጨማሪውን ያሰማናል።
ባለፈው ሳምንት ሰኞ ግንቦት 26 ቀን 2016 ዓ.ም ተመረጥ በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ አሽኩሳይ ቀበሌ በታጣቂዎች እንደተፈጸመ በተገለጸው ጥቃት ከተገደሉት ሲቪል ሰዎች ውስጥ ባለቤታቸውና 3 ልጆቻቸው እንደሚገኙበት የቀበሌው ነዋሪ አቶ ማንጎ ጎንፋ ለአሜሪካ ድምጽ ተናግረዋል።
ለኦሮሞ ህዝብ እንታገላለን ያሉ በእለቱ ከምሽቱ 3 ሰዓት ገደማ ባለቤቴን ከ3 ልጆቼ ጋራ በጥይት ገደሉብኝ። ገና ጡት ያልጣለችውን የሁለት አመት ህፃን ልጄን ከናቷ አቅፍ ነጥቀው ነው የገደሏት። አራቱንም ጉድጓድ ቆፍሬ ቀበርኳቸው። የተገደሉት ወንዶች ልጆቼ አብዲ መንጎና በቾ መንጎ ይባላሉ። ሴቷ ልጄ ፈይሴ ትባላለች። የአምስተኛ ክፍል ተማሪ ነበረች። እኔ የበደልኳቸው ነገር የለም። እውነት ኦሮሞ በዚህ አይነቱ ትግል ነው ነፃ የሚወጣው? ሟቿ ባለቤቴ አረቅ ያወጣች ኑሯችንን ትደጉም ነበር። ከ2013 ዓመተ ምህረት ወዲህ በዚህ አይነቱ የጸጥታ ችግር እየተንገላታን እንገኛለን።
አቶ ማንጎ በዚህ ጥቃት ቆስላለች አሏት ሌላዋ ልጃቸው ቢሊ ማንጎ በነቀምት ከተማ በሕክምና ላይ እንደሆነችም ገልጸዋል። ካለፈው ሰኞ ጥቃት አስቀድሞ በ2013 ዓመተ ምህረት ጽንፈኛ ካሉት የአማራ ፋኖ እንቅስቃሴ ጋር በተያያዘ ከቀያቸው ተፈናቅሎ እንደነበር ያወሱት አቶ ማንጎ የተመለሱት በቅርብ እንደሆነም አክለው ይናገራሉ።
ከተፈናቀልንበት ከተመለስን አሁን ገና 8 ወራችን ነው። የዘራነው ጎመን እንኳን በስርዓቱ አልበቀለልንም። በእውነቱ እነዚህ አካላት ኦሮሞውንም ሆነ አማራውን አይወክሉም። እንዲያው ዝም ብለው በሕገ ወጥ ታጥቀው ሊያጠፉን የሚንቀሳቀሱ ናቸው።
ግድያው መፈጸሙን ያረጋገጡት የአሽኩሳይ ቀበሌ አስተዳዳሪ አቶ ደሳሌን ፉፋ ለድርጊቱ በአካባቢው ይንቀሳቀሳል ያሉት የኦሮሞ ነጻነት ሰራዊትን ተጠያቂ አድርገዋል።
ጄፈሙን ኩን ዱጋዳ አልካንሳቲ ሰዲዳን ከነመረት ራወተሜን ቤኔ ቡቱናም ኩን ምሾተ ዱካ ጅሩ ማናቶል ገለኒ ሀረ መና ሙጫራ አርማ ቡሰኒ።
ግድያው መፈጸሙ እውነት ነው። ይህም በውጭ ጠላት ሳይሆን እኛኑ መስለው እኛኑ በሚያጠቁ አካላት የተፈጸመ ግድያ ነው። በዚህ ወር አባገዳ ጌታቸው ጎቦቶ የሚባሉትን ገድለዋል። ቡልቻ ከባ የሚባል የ8 ልጆች መምህርን ከቤቱ ጠርተው ነው የገደሉት። የሚጠይቃቸው ሕግ የለም። የሚያስተዳድራቸው የበላይ ኃይልም የለም። የግድያው ፈጻሚዎች እስካሁን በቁጥጥር ስር አልዋሉም። ሀገራችን ጠፍቷል።
አቶ ደሳለኝ በአካባቢው እንዳለ ከገለጹት አስከፊ የጸጥታ ችግር በአንጻሩ በቂ የመንግስት ህግ አስከባሪ ኃይል አለመኖሩ ለህገ ወጥነት መበራከት መባባስ ምክንያት መሆኑንም አስረድተዋል። በተመሳሳይ በዛው በኪረሙ ወረዳ ጨፌ ጉድና ቀበሌ ባለፈው ግንቦት 29 ቀን 2016 ዓ ም ተፈጸመ በተባለ ጥቃት 3 ሰዎች መገደላቸውን በደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ የወረዳው ነዋሪ ለአሜሪካ ድምፅ ተናግረዋል።
ከተገደሉት አንዱ መምህር አያና አሰፋ የኪረሙ ሁለተኛ ደረጃ ትምህርት ቤት አስተማሪ ነው። ሁለተኛው ግዛቸው ይባላል። የአባቱን ስም ባላውቅም የሆሮ ጉድሩ ዞን ተወላጅና የኪረሙ ወረዳ ጥቃቅንና አነስተኛ ጽህፈት ቤት ሰራተኛ ነው። ሶስተኛው ደግሞ በሞተር ብስክሌት ሲያጓጉዛቸው የነበረ ወጣት ነው። ሁሉም ጨፌ ጉዲና ጎንካ በሚባለው ወንዝ አቅራቢያ በአማራ ፋኖ ታጣቂዎች ነው የተገደሉት። የቀብር ስነ ስርዓታቸው በአካባቢው አስተዳደር ተፈጽመዋል።
እኚሁ የኪረሙ ወረዳ ነዋሪ በአንድ ሳምንት በወረዳ ውስጥ የተፈጸሙ ግድያዎች በቀደመው የአካባቢው የጸጥታ ችግር ተፈናቅሎ ለተመለሰው ነዋሪ ዳግም ስጋት መፍጠሩንም አመልክተዋል። የኪረሙ ወረዳ ጸጥታና ደህንነት ጽህፈት ቤት ኃላፊ አቶ አዱኛ ቀናቴ ሁለቱም ግድያዎች መፈጸማቸውን ለቪኦኤ አረጋግጠው ምርመራዎች በመካሄድ ላይ እንደሆኑም አስታውቀዋል።
አበሉት ጌሲስ ካንጀዱ አደባ ስቴፈናችን ሲራኪስ
በምሽት የተፈጸመ ድርጊት ስለሆነ እንዲሁም በወረዳው ውስጥና በአጎራባች አካባቢዎች የሚንቀሳቀሱ ታጣቂ ኃይሎችም የተለያዩ በመሆናቸው የፈጻሚውን አካል ማንነት ለመናገር በጣም አስቸጋሪ ነው። እስካሁን በቁጥጥር ስር ያዋልነው አካልም የለም። ነገር ግን ምርመራዎች በመካሄድ ላይ ናቸው።
በሌላ በኩል ግንቦት 29 ቀን 2016 ዓመተ ምህረት በዚሁ በኪረሙ ወረዳ ጨፌ ጉድና ቀበሌ የተፈጸመ ስለተባለው ግድያም አቶ አዱኛ ሲናገሩ
የሰራተኞቹ ግድያም ትክክል ነው። ጠዋት መውጣታቸውን ሰምተን ይመለሳሉ ተብሎ ሲጠበቅ አስከሬናቸው ጎንካ ወንዝ አካባቢ ተፈልጎ ተገኝቷል። ያን የፈጸመ ማን ነው የሚለው ደግሞ እየተጣራ ነው።
ነዋሪዎች ለሁለቱም ግድያዎች የኦሮሞ ነጻነት ታጣቂዎችና የአማራ ፋኖ ታጣቂዎች ተጠያቂዎች ናቸው ቢሉም አቶ አዱኛ ቀናቴ ግን ጥቃቶቹንና ግድያዎቹን የፈጸመው አካል ማን እንደሆነ ባለመለየቱ ለመናገር እንደማይቻል ተናግረዋል። የጸጥታ አካላት በክትትል ላይ ናቸው ያሉት አቶ አዱኛ እስካሁን ለሁለቱም ግድያዎች በቁጥጥር ያዋሉት አካል አለመኖሩንም አክለው ገልጸዋል። የአሽኩሳይ ቀበሌ ግድያን በተመለከተ ከኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን ቃል አቀባዩ ለመሰል ክሶች ከዚህ ቀደም ለቪኦኤ በሰጡት ምላሽ የኦሮሞ ነጻነት ሰራዊት በመሰል ግድያዎች እጁ እንደሌለበት ገልጸው ወንጀሉን ማስተባበላቸው ይታወሳል። በተመሳሳይ በአካባቢው እንቅስቃሴ የተባሉትን የፋኖ ታጣቂዎች ምላሽ ለማግኘት ጥረት ብናደርግም በአካባቢው እንቅስቃሴ የተባለ የፋኖ ታጣቂ ማግኘት አልቻለም። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ገልሞ ዳዊትን ለዘገባውና መሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ያደመጣችሁት የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአርባ ምንጭ ዙሪያ ወረዳ ዳግም ግጭት፣ ሰዎች ያለ ሕግ እየታሰሩ መሆናቸው ተገለጸ ይላል ቀጣዩ ዘገባ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ባለፈው ሳምንት አርብ የልዩ ወረዳ አደረጃጀት ጥያቄ ተነስቶ ዳግም ከተቀሰቀሰው የጸጥታ ችግር ጋር በተያያዘ ቢያንስ እስከ 60 በላይ ሰዎች ያለ ፍርድ ቤት ትዕዛዝ መታሰራቸውን የቤተሰብ አባላትና የአካባቢው ነዋሪዎች አስታውቀዋል። ከታሳሪዎቹ ውስጥ ግጭቱን በተመለከተ ለቪኦኤ አስተያየት ሰጥተው የነበሩ ቄስ አስሬ ፋቴ እና አራት ቀሳውስት እንደሚገኙበት ቤተሰቦቻቸው ተናግረዋል። በጉዳዩ ላይ ከአካባቢው ባለሥልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ዮናታን ዘብዲዮስ ዝርዝር ዘገባውን ያስደምጠናል።
ባለፈው ሳምንት አርብ ግንቦት 30 ቀን 2016 ዓ.ም በደቡብ ኢትዮጵያ ክልል በአርባ ምንጭ ዙሪያ ወረዳም ከዘይሴ ብሔረሰብ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘም በተነሳው ግጭት እንደታሰሩ ከተገለጹት ቢያንስ 60 ሰዎች ውስጥ የአሜሪካ ድምፅ በጉዳዩ ላይ ያነጋገራቸው የኢትዮጵያ መካነ ኢየሱስ ቤተ ክርስቲያን ቄስ አስሬ ፋቴ ይገኙበታል። በግጭቱ አምስት ሰዎች ስለመገደላቸውና የቆሰሉም ስለመኖራቸው ለአሜሪካ ድምፅ ተናገሩት የቄስ አስሬ ባለቤት ወይዘሮ ታደለች ብናሶም ስለ ባለቤታቸው እስር ነግረውናል።
ለምን ትነግራለህ በማለቱ በቃ ወደ ፖሊስ ጣቢያ ይዞ ሄዶ አስረዋል። አሁን አርባ ምንጭ መናራ ወደዛ በኩል ገጠር ፖሊስ ጣቢያ እሱ የታሰረው እሱ እኮ ቸርች በአገልግሎት ላይ የሚኖረው ዝም ብሎ ሜዳ ላይ አይውልም እኮ ደገኞች ጥገኞች ነው ስራ የሚሰሩት። እሱ ቸርች ነው የሚውለው ቸርች ነው የሚያድረው የለበትም። ይሄ ዝም ብሎ ለምንድን ነው ለህዝቡ ሰላም የለም ዝም ብሎ የሰው ነፍስ እኮ በሜዳ ላይ የሰው ደም እየፈሰሰ የሞተ እያለቀ በማለቱ ለነገረ እኮ ነው ሰላም የለም በእኛ አካባቢ በማለቱ ከቤቴ ይዞ ወስዶ ወደ ፖሊስ ጣቢያ ነው የወሰዱት።
በደህንነት ስጋት ስማቸው እንዲገለጽ አልፈለጉ ሌላ የወረዳው ነዋሪም በአራቱ የዘይሰ ቀበሌዎች ነዋሪዎች ያለ ፍርድ ቤት ትዕዛዝ የታሰሩ ስለመሆኑ አስረድቷል። እኚሁ ነዋሪ አያይዞም በአርቡ ግጭት ንብረት መውደሙና መኖሪያ ቤቶችም መቃጠላቸውን ገልጿል።
እዛ በረሃ ወርዶ ከሁለት መቶ በላይ ጎተራ ከበቆሎ ጋር ሁሉ ተቃጥሏል። ትላንትና የሰላሳ ወንዶች ብቻ ነው የተያዙት። ሴቶች የተያዙት 25 ነው። ይህ እንደገና ባልና ሚስት የተያዙት ሶስት ቤተሰብ ነው። በአጠቃላይ ሴቶችና ወንዶች ቄሶች አንድ ላይ ወደ 60 ምናምን ይገባሉ ማለት ነው።
በተመሳሳይ የደህንነት ስጋት ስማቸው እንዳንገልጽ ጠየቁን ሌላ የዘይሴ ወዘቃ ቀበሌ ነዋሪም ነዋሪዎች ከቀያቸው መፈናቀላቸውን ይናገራሉ።
ዛሬ ሳምንቱ ጥዋት ተሰሎቻት ነው የገቡት። እስካሁን ድረስ ቤት ይገባ ይላሉ ሰዎች የያዙ እያባረሩ ነው ያሉት። አሁንም ምክንያቱ አይታወቅም። በቃ
የጋሞ ዞን አስተዳዳሪ አቶ አባይነ አበራና የወረዳው አስተዳዳሪ አቶ ቃፌ ቃፍራ ዘጋቢዎቻችን ቢሮቸው ድረስ በአካል ካልሄዱ በስተቀር በስልክ ምላሽ ለመስጠት ፈቃደኛ አልሆኑም። የወረዳው የፖሊስ አዛዥ ኮማንደር ክበበው አዳል ስልክም አይነሳም። በሌላ በኩል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲን ወክለው ك ከዘይሴ ምርጫ ጣቢያ ተመርጠው የፓርላማ አባል የሆኑት አቶ አብርሃም አሞሽ ካለፈው ሳምንት አርብ አንስቶ ሰዎች መታሰራቸውን ተናግሯል።
እስሩ አፈሳው መጫቶችን ጭምር ሳይቀሩ ባሎቻችሁን አምጡ በሚል ሰዎችን እያሰሩ ነው። የሸልጎ አካባቢ ብዙዎችን አሁን ትናንት አስረዋውለው ዛሬ ወደ አርባ ምንጭ እንዳጓዘዋቸው ነው። ሌላው ደግሞ ዘይሴ ወዘቃ አካባቢ አንድ ቄስ፣ ሌሎቹንም ጭምር ማለት ነው ቄስ ታስሯል። የታሰረውም እንደዚህ በእናንተ ሚዲያ ቃል ስለሰጡ ነው። ሌሎቹን እያሳደዱ ነው። ያ ብቻ አይደለም፣ ትናንት ቀን ሙሉ የዞኑ ፖሊስ በሰው እርሻ ምረት በማሳቸው የከብት ብረትና ሌሎች ቤት ጭምር ጎተራ ከነ በቆሎ ጤፍ እነዚህን በጅምላ ሲያቃጥሉ ለሆነ አሳፋሪ ስራ የተሰራ ነው።
በዘይሴ ህዝብ ላይ የደረሰ ነው ያሉትን ኢሰብአዊ ጥቃት ለፓርቲያቸው ማሳወቃቸውንም አቶ አብርሃም አክለዋል።
በራሱ ተጣጥሮ ወጥቶ ወርዶ አርሶ እንደምንም ያገኘን በቆሎ ከነ ጎተራ ማቃጠል፣ ሀብት ንብረቱን በእሳት ማጋየት የዚህ አይነት ተግባር ነው። በዘይሴ ብሔረሰብና ህዝብ ላይ እየተፈጸመ ያለ ሰዎቹ ጫካ ገብቶ እንደምንም ነፍሳቸውን ሲያተርፉ ከአካባቢው ሲለቁ፣ አሁን ላይ ደግሞ ንብረታቸውን የማውደም ተግባር ላይ ተሰማርተዋል። ኢዜማ ፓርቲ ያሳውቀናል። እነሱም በበኩላቸው እየተንቀሳቀሱ ያሉበት ሁኔታ አለ። በፓርላማ ያው ከዚህ ቀደምም የዚህ አይነት ተግባር ተፈጽሞ አሳውቀኝ ምላሽ ያልተሰጠኝ ስለሆነ ምንም የማደርገው ነገር የለም። በዚህ ያው የኢትዮጵያ ህዝብ ይወቅልን፣ መንግስት ይወቅ።
ባለፈው ታህሳስ ወር በአርባ ምንጭ ዙሪያ ወረዳም በአካባቢው የጸጥታ ኃይሎችና የልዩ ወረዳ ጥያቄ በሚያቀርቡ ነዋሪዎች መካከል ተፈጥሮ በነበረው ግጭት ቢያንስ ሰባት ሰዎች መገደላቸውን ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በወቅቱ ባወጣው ሪፖርትም በአካባቢው ውጥረት መኖሩን ገልጾ ነበርም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን እናመሰግናለን። ወደ አፍሪካ ዜናዎች ስናልፍ በማላዊ የፍትህ ስርዓቱ መጓተት ሙስናው እንዲባባስ እያደረገ ነው የሚለውን ዘገባ እናገኛለን። የማላዊ የሲቪል ማኅበረሰብ ተቋማትና ጸረ ሙስና ቢሮው እንደሚሉት በሕግ አስከባሪውና በፍትህ ስርዓት ውስጥ ያለው የተጓተተ አሰራር ሙስናን ለማስወገድ የሚደረጉ ጥረቶችን እያሰናከለ ነው። ሕዝቡ በሀገሩ ተቋማት ላይ የማይተማመንበት ሁኔታ ላይ መድረሱንም ይገልጻሉ። ከዋና ከተማዋ ሉሎንጌ የአሜሪካ ድምፁ ጀማል ፕሪንስ ጀማል የላከውን ዘገባ ቆንጅታየ ታቀርብልናለች።
የማላዊ መንግስት የሚያስተዳድረው የጸረ ሙስና ቢሮው እንደተናገረው ከሆነ በሀገሪቱ እየተስፋፋ ያለውን ሙስና ጋብ ለማድረግ ባለፉት ዓመታት ጥረት ሲደረግ ቆይቷል። አንዳንዱን ጥረታችንንም ብሔራዊ ጸረ ሙስና ስትራቴጂ የተባለውን ቢሮና የፊናንስ ወንጀሎች ፍርድ ቤቱን አስተባብረን ሰርተናል ነው ያለው። ማርታ ቺሱማ የጸረ ሙስና ቢሮ ዋና ስራ አስኪያጅ ናቸው። እንዲህ ሲሉ ነው የሚያስረዱት።
Corruption remains a huge problem in the country.
ሙስና አሁንም ቢሆን በሀገሪቱ ትልቅ ችግር ነው። ቢሆንም እየተደረገ ያለው ትግል ከንቱ ልፋት ነው ማለት አይደለም። ሀገሪቱ ላይ ሙስና ብዙ ችግርና ውድመት፣ ስቃይ እንዳስከተለ እናውቃለን። በደፈናው ሀገርን የሚያዋርድ ነገር ነው። ሆኖም ብዙ ጥረት እየተደረገ ነው።
እንደ አውሮፓውያን የዘመን አቆጣጠር ከ2009 እስከ 2012 ዓመተ ምህረት በነበረው ጊዜ ውስጥ ማላዊ ከባድ የፋይናንስ ቅሌት ውስጥ ገብታ ነበር። ጸረ ሙስና ቢሮ ዝቅተኛ የስራ ደረጃ ላይ ያሉ የመንግስት ሰራተኞች ከፖለቲከኞችና ከነጋዴዎች ጋር በመመሳጠር ወደ 356 ሚሊዮን ዶላር የሚጠጋ የመንግስት ገንዘብ መዝረፋቸውን አስታውቋል። በዚህም ቅሌት የተነሳ ሀገሪቱ ከልማት አጋሮቿ የምታገኘው እርዳታ ተቋርጦባት ለዜጎቿ መሰረታዊ ማህበራዊ አገልግሎቶችን ለማቅረብ የማትችልበት ደረጃ ላይም ደርሳ ነበር። የጸረ ሙስና ቢሮ ዋና ስራ አስኪያጅ ማርታ ቺሱማ ቢሮው የተመዘበረውን ገንዘብ ለማስመለስ ከሕግ አስከባሪ ተቋማት ጋር በትብብር እየሰራ መሆኑን አመልክተዋል።
ገንዘቡን ለማስመለስ የምንጠቀምበት የህግ ማዕቀፍ ስላለን በአመዛኙ ንብረት ማስመለስ ላይ ብቻ አትኩሮ የሚሰራ መርማሪዎችና ጠበቆች ያሉበት አዲስ ቡድን አቋቁመናል።
የሀገሪቱ የሙስና ይዞታ አስከፊ በመሆኑም የተነሳ በዚህ ዓመት የትንሣኤ በዓል ወቅት የማላዊ ካቶሊክ ቤተ ክርስቲያን ጳጳሳት ሀገራችን ያለችበት አሳዛኝ ሁኔታ በሚል ርዕስ በጻፉት ጠንካራ ደብዳቤ የመንግስት መስሪያ ቤቶች ውስጥ በከፍተኛ ደረጃ የተስፋፋውን ሙስናና የሀገራችን ማህበራዊ ተቋማት መፈራረሳቸውን አጥብቀን እናወግዛለን ብለዋል። አባ ቫለሪኖ ሙዜካ የማላዊ የአብያተ ክርስቲያናት ጉባኤ ዋና ጸሐፊ ናቸው።
Where we had hope that things could work out as per our expectations, it's not really coming out as
እኛ እንኳን የጠበቅነውን ውጤት እናገኛለን ብለን ተስፋ አድርገን ነበር። እንደውነቱ ከሆነ አላገኘንም። በሙስና ጉዳይ የሚቀርቡ የክስ ሂደቶች በጣም ረጅም ጊዜ ይወስዳሉ። እሱም ሌላው ችግር ነው።
እንደ ብሔራዊ የጸረ ሙስና ህብረትን የመሳሰሉ ተመሳሳይ አመለካከት ያላቸው የሲቪል ማህበረሰብ ተቋማትም ሁኔታው እንዲሻሻል በመሟገት በትብብር ጥረት ማድረጋቸው ተገልጿል። ዊሊ ካምቢወዲራ የማህበራዊ ተጠያቂነትና ግልጽነት የተባለ ቡድን ዋና ስራ አስኪያጅ ናቸው። እንዲህ ሲሉ ያስረዳሉ።
We have also made the anti-corruption bureau powerless. And it's not independent because at its stance now, the president remains the firing and the hiring of...
ጸረ ሙስናው ቢሮው አቅም እንዳይኖረው ተደርጓል። በነጻነት እየሰራ አይደለም። ምክንያቱም እስካሁን እንግዲህ ለተቋሙ ሰራተኛ የመቅጠርም የማባረርም ስልጣን ያላቸው ፕሬዝደንቱ ናቸው። ስለዚህ ተቋሙ የሚሰራው ፕሬዝደንቱና የገንዘብ ሚኒስቴሩ በሚፈልጉት መንገድ ነው። ከፈለጉ ገንዘብ በጊዜው ባለመልቀቅ ስራውን ሊያሰናክሉት ይችላሉ። ሙስና እንዲስፋፋ የሚያደርገው እንዲህ ያለው ነገር ነው።
ከተቋቋመ 25 ዓመታት ያስቆጠረው የጸረ ሙስና ቢሮ ባለፉት ዓመታት ከፖለቲካዊ ጣልቃ ገብነት ነጻ ሆኖ የሚሰራበት ሁኔታ እንዲመቻች ትልቅ ጥረት አድርገናል ብለዋል ዋና ስራ አስኪያጇ ማርታ ቺዙማ።
We are not perfect, but I think we have tried.
ፍጹም ነን አንልም፣ ቢሆንም ሞክረናል። በብዙ አካባቢዎች አልተሳካም፣ እዚህ ግን እንደምንም ብለን ተሳክቶልናል።
ማላዊ ውስጥ በአሁኑ ጊዜ ስልጣን ላይ ያለው መንግስት እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት ስልጣኑን በያዘበት ጊዜ ሙስናን እንደሚዋጋ ቃል ገብቶ ነበር። የማስታወቂያና የዲጂታይዜሽን ሚኒስቴሩ ቃል አቀባይ ሙስና አሁንም እየተባባሰ ነው የሚሉትን ወንጀላዎች አይቀበሉም። ሞሰስ ኩንኩዩ የፋይናንስ ወንጀሎች ፍርድ ቤት መቋቋሙ አገር አቀፍ ጸረ ሙስና መርሃ ግብር መዘርጋታችን መንግስት የሙስናውን ሁናቴ ለማሻሻል ያለውን ቁርጠኝነት የሚያሳዩ ናቸው ብለው ይከራከራሉ። በጸረ ሙስናው ቢሮ መረጃ መሰረት በማላዊ እንደ አውሮፓውያን የዘመን አቆጣጠር በ1994 ዓመተ ምህረት የመጀመሪያው በዲሞክራሲያዊ መንገድ የተመረጠ መንግስት ከተቋቋመበት ጊዜ ጀምሮ በቀጠሉት አስተዳደሮች ሁሉ ሀገሪቱ ከሙስና በተያያዙ ቅሌቶች ተዘፍቃለች። በዓለም ባንክ መሰረትም ያቺ ሀገር በልማት በጣም ወደ ኋላ ከቀሩ እጅግ ደሃ ሀገሮች መካከል አንዷ ነች።
ቆንጅት አየን እናመሰግናለን። ቀጣዩ ዘገባ ደግሞ በዚህ በአሜሪካ እየተካሄደ ያለውን የፕሬዝደንታዊ ምርጫ ዘመቻ ይመለከታል። ባይደንና ትራምፕ የመሳሪያ የመታጠቅ መብት ላይ ያላቸውን ልዩነት ይዳስሳል። እየተካሄደ ባለው የአሜሪካ ፕሬዝደንታዊ ምርጫ ዘመቻ ጦር መሳሪያ የመታጠቅ መብት ጉዳይ አሜሪካውያንን መከፋፈሉን ቀጥሏል። ፕሬዚደንት ባይደን የጅምላ ጥቃት ሊፈጸምባቸው የሚችሉ መሳሪያዎች እንዲታገዱ ሲሹ፣ ተቀናቃኛቸው ዶናልድ ትራምፕ ደግሞ ባይደን የጦር መሳሪያ ባለቤቶች ሕገ መንግሥት የፈቀደላቸውን መብት አደጋ ላይ ጥለዋል ሲሉ ይከሳሉ። ፕሬዚደንት ባይደን በጉዳዩ ላይ ንግግር ያደረጉት ልጃቸው ሀንተር ባይደን የአደገኛ እጽ ተጠቃሚ መሆኑን በመደበቅ መሳሪያ ገዝቶ ታጥቀዋል በሚል በቀረበባቸው ክስ ጥፋተኛ በተባሉበት ቀን ነው። የቪኦኤው ስካት ስተርንስ የላከው ዘገባ እንደሚከተለው ይቀርባል። ፕሬዚደንት ጆ ባይደን ባለፈው ማክሰኞ የመሳሪያ ቁጥጥር እንዲደረግ ለሚሟገቱ ደጋፊዎቻቸው ባደረጉት ንግግር የጦር መሳሪያን የሚመለከቱ ሕግጋትን ለማጠናከር የእነርሱ እገዛ እንደሚያስፈልጋቸው ተናግረዋል።
የመሳሪያ ደላላዎች፣ አምራቾችና በርካታ ፖለቲከኞች በመሳሪያ ቁጥጥር ደንብ ላይ በማሰማት ላይ ያሉትን የማያባራ ተቃውሞ ለመቋቋም የእናንተ እገዛ ያስፈልገናል።
ፕሬዚደንት ባይደን የጅምላ ጥቃት ሊፈጸምባቸው የሚችሉ መሳሪያዎች እንዲታገዱ ጥሪ አድርገው የሪፐብሊካን ተቀናቃኞቻቸው በመሳሪያ ጥቃት በመደገፍ የሚፈጸሙ ወንጀሎችን የሚከላከለውን ወይም የአልኮል ትንባሆ መሳሪያና ተቀጣጣይ ነገሮችን የሚቆጣጠረው ቢሮው ኤቲኤፍ ለመስጋት ሙከራ በማድረግ ላይ ናቸው ሲሉ ወቅሳሉ።
የህግ አስከባሪዎች ደጋፊ ሆነህ የህግ አስከባሪዎች ደጋፊ ነኝ ብለህ በተቃራኒው የመሳሪያ ቁጥጥር የሚያደርገው ቢሮ ኤቲኤፍ ይፍረስ ማለት አትችልም። የማይሆን ነገር ነው።
ፒው የጥናት ማዕከል የተሰኘው ተቋም እንደሚለው አንድ ሶስተኛ የሚሆኑት አሜሪካውያን መሳሪያ እንዳላቸው ተናግረዋል። ዶናልድ ትራምፕ በአሜሪካ ትልቁ ብሔራዊ የመሳሪያ ማህበር ለሆነው ኤንአርኤ ባለፈው ግንቦት ባደረጉት ንግግር ባይደን የአሜሪካውያንን መሳሪያ መንጠቅ ይፈልጋሉ ሲሉ ከሰዋል።
የባይደን አገዛዝ አራት ተጨማሪ ዓመታትን ካገኘ መሳሪያችሁን ይወርሳል፣ 100% እርግጠኛ ነኝ።
ትራምፕ በበኩላቸው እንደተናገሩት እርሳቸው የሚመረጡ ከሆነ መሳሪያ መታጠቅን የሚፈቅደው የህገ መንግስቱ ማሻሻያ ቁጥር 2 መከበሩ ይቀጥላል። ባይደን ስልጣኑን ይዘው የሚቀጥሉ ከሆነ ግን አደጋ ላይ እንደሚወድቅ ገልጸዋል።
ባይደን የሚመረጡ ከሆነ ሀገራችን በብዙ መልኩ ትፈርሳለች። መሳሪያ መታጠቅን የሚፈቅደው የህገ መንግስቱ ማሻሻያ ቁጥር 2 አደጋ ላይ ነው ያለው። እኔ ከተመረጥኩ ግን ህጉ እንደተከበረ ይቀጥላል።
የመሳሪያ ባለቤቶች በህዳሩ ምርጫ አሸናፊ እንደሚያደርጓቸው ትራምፕ ለብሔራዊ የመሳሪያ ማህበሩ ኤንአርኤ ባደረጉት ንግግር አስታውቀዋል።
እነዚህ ታላላቅ አገር ወዳድ ጀግኖች ናቸው፣ መልካም ሰዎች ናቸው። የማይታመኑ ነገሮችን እንሰራለን። ከዚህ በፊት ባልታየ ሁኔታ ይህን ምርጫ እናሸንፋለን።
ባይደን በበኩላቸው ትራምፕ ፕሬዚዳንት በነበሩበት ወቅት የመሳሪያ ቁጥጥርን በተመለከተ ያላቸው ታሪክ እርሳቸው በፕሬዝደንትነት መቀጠል እንዳለባቸው አመላካች መሆኑን ይገልጻሉ።
ከእኔ በፊት ፕሬዝዳንት የነበሩት ግለሰብ የመሳሪያ ቁጥጥር በተመለከተ ምንም እንዳላደረጉ ለብሔራዊ የመሳሪያ ማህበሩ ኤንአርኤ ባደረጉት ንግግር አመልክተዋል። ምንም ባለማድረጋቸውም ሁኔታው የበለጠ እንዲባባስ አድርገዋል።
ፕሬዚደንት ባይደን በጉዳዩ ላይ ማክሰኞ ዕለት ንግግር ያደረጉት ልጃቸው ሃንተር ባይደን የአደገኛ እጽ ተጠቃሚ መሆኑን በመደበቅ መሳሪያ ገዝቶ ታጥቋል በሚል በቀረበባቸው ክስ ጥፋተኛ በተባሉበት ወቅት ነው። ጆ ባይደን በልጃቸው ሃንተር ባይደን የፍርድ ቤት ውሳኔ ላይ አልተናገሩም። በጽሑፍ ባስተላለፉት መልእክት ግን የሕግ ሂደቱን እንደሚያከብሩና ውጤቱንም እንደሚቀበሉ አስታውቀዋል። በስልጣን ላይ ያለ የአሜሪካ ፕሬዚደንት ልጅ በፍርድ ቤት ጥፋተኛ ሲባል ሃንተር ባይደን የመጀመሪያው ናቸው። ሃንተር ባይደን በተጨማሪም ከታክስ ማጭበርበር ጋር በተያያዘ ለቀረበባቸው ክስ በመጪው መስከረም ፍርድ ቤት ይቀርባሉ።
ክብራትና ክብራን፣ የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ጥንቅራችን የነገዎቹ መሪዎች አዲስ ህልሞች በሚል ርዕስ የተዘጋጀና በዚህ በአሜሪካ ማህበረ ግዩራን ዘረ ኢትዮጵያ በመባል የሚታወቀው ድርጅት የሁለተኛ ደረጃ ተማሪዎችን መሸለሙን የሚመለከት ይሆናል። በማህበረሰባቸው በብሔራዊ ደረጃ ለሽልማት የበቁ ትውልድ ኢትዮጵያ አሜሪካውያንና ኢትዮጵያውያን የሁለተኛ ደረጃ ተማሪዎችን በእንግሊዝኛ አጠራሩ ሲድ፣ በአማርኛ ስያሜው ማኅበረ ግዩራን ዘረ ኢትዮጵያ በመባል የሚታወቀው የሽልማት ድርጅት በዘንድሮው የ31ኛው ዓመታዊ ክብረ በዓሉ ላይ ለሽልማት አብቅቷቸዋል። ከሁለት ሳምንታት በፊት ከዋሽንግተን ዲሲ ወጣ ብላ በምትገኘው ኮሌጅ ፓርክ ከተማ በተሰናዳው ዝግጅት ላይ የተገኘው አሉላ ከበደ ተሸላሚ ወጣቶቹን አነጋግሮ ተከታዩን አቀናብረዋል።
በብሔራዊ ደረጃ ለሽልማት የበቁት ኢትዮጵያውያን አሜሪካውያን የሁለተኛ ደረጃ ተማሪዎች ናቸው። መጀመሪያ ያነጋገርነው አዳጊ ወጣት አዲስ ሳህሌ ይባላል። በቨርጂኒያው ዌክፊልድ የሁለተኛ ደረጃ ትምህርት ቤት ተመራቂ ነው። የዘንድሮ የሲድ ተሸላሚ ለመሆን መብቃቱንም መባረክ ሆኖ ይሰማኛል ይላል።
I will attend Cornell University as a data science major.
በኮርኔል ዩኒቨርሲቲ አዲስ ገቢ ተማሪ ሆኜ የዳታ ሳይንስ ጥናት እከታተላለሁ። እናም የሁለተኛ ደረጃ ተማሪ በነበርኩባቸው ዓመታት ያደረኳቸውን አብዛኛውን የበጎ ፍቃድና የማህበረሰብ አገልግሎት ስራዎች እዚያም ሄጄ ለመቀጠል ነው ፍላጎቴ። በአንደኛ ደረጃ ትምህርት ቤት እድሜ ላሉ ተማሪዎች ንባብና ስነ ጽሑፍ የምናስጠናበትን ጨምሮ ተባባሪ መስራችና ፕሬዚደንት የሆንኩበትን ስራም እቀጥላለሁ ብዬ አስባለሁ።
ወደ ሌላው ከፍተኛ እውቅና ወዳለው የብራውን ዩኒቨርሲቲ የምታቀነው ሳማር አላዛር በዌስት ስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ናት። የበጎ አድራጎት እንቅስቃሴዎችም በንቃት በመሳተፍ ትታወቃለች።
እዚህ ላይ ገና ከስድስት ዓመት የጀምሮ ነው ወገኔ በተባለው የበጎ አድራጎት ድርጅት ውስጥ በአዳጊ ሕፃናትና በወጣቶች ክበብ አባልነት የተመዘገብኩት። እርግጥ አሁን የክበቡ ምክትል ፕሬዚዳንት ነኝ። እናም የተለያዩ ዝግጅቶችን በማዘጋጀት ገንዘብ እያሰባሰብን ኢትዮጵያ ውስጥ ያሉ ቤተሰቦችን እንደግፋለን። በተጨማሪም ኦፕን ሃውስ ቢግ ድሪምስ የተባለ ድርጅት ውስጥ መጽሐፎችን ወደ ስፓኝ ቋንቋ እየተረጎምኩና በአካባቢያችን በሚዘጋጁ ስነስርዓቶች ላይ መጽሐፍቱን በመሸጥ ኢትዮጵያ ለሚገኙ የመንግስት ትምህርት ቤቶች መማሪያ 1000 ያህል መጽሐፍትን ለመግዣ የሚውል ገንዘብ መለገስ ችያለሁ። የገዛ ማህበረሰብን መልሶ መርዳት በሚያስችሉ እንቅስቃሴዎችም ተሳትፌያለሁ። ከባህል ቅርሶች ጋር በጣም የተቆራኘ ሆኖ ይሰማኛል። ለዚህም ምክንያቱ ወላጆቼ እኛን ያሳደጉበት መንገድ ይመስለኛል። ዛሬም እዚህ በመገኘቴና ለሽልማትም በመብቃቴ በጣም ደስ ብሎኛል።
አዳጊው ወጣት ዲያቆን ዮሴፍ ዘሪሁን በአሁኑ ወቅት በሜሪላንድ የሚገኘው የስፕሪንግ ብሩክ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ከወራት በኋላ በቫንደርቤልት ዩኒቨርሲቲ የከፍተኛ ትምህርቱን እንደሚጀምር የገለጸልን ዲያቆን ዮሴፍ ወገኖቹን መርዳትና ከሚገጥሙት ጋር በሚኖረው መግባባት አንዳች አዎንታዊ ተጽዕኖ መፍጠር እንደሚሻ አስረድቶናል።
ከዚህ ባሻገር በአጥቢያ ቤተክርስቲያኔ ሐመረ ብርሃን ቅዱስ ዮሐንስ የኢትዮጵያ ተዋህዶ ቤተክርስቲያን ዲያቆኑኝ አገለግላለሁ። እዚያም ለወጣቶች በእንግሊዝኛ ቋንቋ የሚሰጥ ስብከት እመራለሁ። እንዲሁም በአጠቃላይ በቤተክርስቲያኔቱ አገልግሎቶች ላይ እሳተፋለሁ። በትምህርት ቤቴም ከቡድን አባላት ጋር በመሆን በክርክር መድረኮች እንሳተፋለን። በተጨማሪም በማህበረሰብ አቀፍና እንዲሁም በወረዳ ደረጃ ለሰዎች መብት በቆመና አመራር በሚሰጥ ድርጅት ውስጥ እንዲሁ ሳተፋለሁ። ዛሬ እዚህ ለመገኘት በመብቃቴም ታላቅ ክብር ተሰምቶኛል። በእጅጉ ተባርኬያለሁ። ክብር ለፈጣሪ።
ለዚህ ሽልማት ያበቃትን ሁኔታ ጨምራ ስለ ራሷ እንድትነግረን ላቀረብንላት ጥያቄ ስትመልስ፣ ይህንን ሽልማት ለማግኘት የቻልኩት በአጠቃላይ አማካይ ውጤቴ ከክፍሌ ከሁለት የከፍተኛ ውጤት ባለቤቶች አንዷ በመሆኔ ነው ትላለች። በትምህርት ቤታችን የአፍሪቃ ተማሪዎች ማህበር መስራችም ነኝ ያለችን ቤታንያ ሰለሞን
ወደ ኢትዮጵያ በሄድኩበት ወቅት በጣም ተነሳስቼ ነበር። በተጨማሪም ሼፐርድ ቴብል የሚባለውን የማህበራዊ አገልግሎት ድርጅት አግዛለሁ። አንዳንድ ሰነዶችን ወደ አማርኛ ተርጉሜያለሁ። የአበሻ ማህበረሰብ አባላትን ለማገናኘትና ችግሮችን ለመቅረፍ የሚያግዝ የበጎ ፈቃድ አገልግሎት ሰጣለሁ።
አዳም ዘሪሁን በአጎራባች ሜሪላንድ የሲልቨር ስፕሪንግ ከተማ በሚገኘው በብሌክ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነው። አብሮት ስለተሸለሙት ጓደኞቹ ማውራት የመረጠው አዳም ሲድ በትምህርታቸው ያስመዘገቡትን ከፍተኛ ውጤትና ያከናወኗቸውን ስራዎች ተመልክቶ በዘንድሮ ስነ ስርዓቱ ለሽልማት በማብቃቱ በእጅጉ ተደስቻለሁ ይላል።
I wouldn't be here without my family. I'd like to thank my mom, my sisters.
ቤተሰቦቼ ባይኖሩ ዛሬ እዚህ ባልተገኘው ነበር። እናቴን እና አያቶቼን ማመስገን ፈልጋለሁ። በየዕለቱ እንድተጋ ያደርጉኛል። ተነሳሽነት እንዲኖረኝ ረድተውኛል። ዓላማዬ የኢትዮጵያን ሕዝብ መርዳት ነው። አዲስ አበባን ጨምሮ ልትጠቅሳቸው ወደምትችላቸው አብዛኛዎቹ አካባቢዎች ሄጃለሁ። ባለፈው ክረምት ወደዚያ በሄድኩበት ወቅት ከባድ ድህነት ውስጥ የሚኖሩ በርካታ ሰዎችን አይቻለሁ። በኢትዮጵያ ያለውን ችግር በወጉ እንድረዳ አይኔን ከፍቶልኛል። እቅዴ አንድ ቀን ተመልሼ ረዳቸዋለሁ የሚል ነው። አባቴ ከስድስት ዓመት በፊት የ11 ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አውቃለሁ። በጣም ትልቅ ሰው ናት። እርሷን እያየሁ ነው ያደግኩት። ብቸኛው ዓላማውም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። እናም የደከመችበትን ያህል ላኮራ ትፈልግ ነበር። የእኔ ለስኬት መብቃት ብቻ ነው ዋና ፍላጎቷ። ያም እንዲሳካ ብዙ ጥረት ታደርጋለች። ለዚህ ነው እኔም ዛሬ ወደዚህ የመጣሁት።
ከጥቂት ዓመታት በፊት ከወላጅ እናቷና ወንድሟ ጋር ወዲህ ወደ ዩናይት ስቴትስ በመጣችበት ወቅት የእንግሊዝኛ ቋንቋ ችሎታዋ እንዲህ እንደ ዛሬው አቀላጥፎ መናገርና እጅግ ከፍተኛ ለሆነ ውጤት ሊያበቃት ቀርቶ በጣም ይከብዳት እንደነበር የተናገረችው ደሊና አብይ የሁለተኛ ደረጃ ተማሪ ሳለች የኮሌጅ ትምህርትም ተምራ ለመመረቅ በቅታለች።
አሁን ደግሞ ኮሎምቢያ ዩኒቨርሲቲ እና ታምፕል ዩኒቨርሲቲ ለመሄድ ነው ያሰብኩት። ሜጀር ማደርገው ደግሞ በፖለቲካል ፊሎሶፊ ኢኮኖሚክስ ሆኖ ማይነር ማደርገው ደግሞ በፋይናንስ ነው። ሀገሬን ረድቼ ጥሩ ኢትዮጵያዊ መሆን ነው የምፈልገው። እዚህ ደረጃ ላይ ስለደረስኩኝ ደግሞ ሁሉንም ማመስገን ፈልጋለሁ። እናቴ አልማዝ ኃይለስላሴ፣ አባቴ አቢ ከበደ፣ ሁለቱንም በጣም አመሰግናለሁኝ፣ በጣም ወዳለሁኝ። ወንድሜንም በጣም አመሰግናለሁኝ። ቤተሰቦቼ ባይሆን ኖሮ እዚህ ደረጃ ላይ አልደርስም ነበረ።
እስኪ አሁን ደግሞ በጊዜው በነበረው ስነስርዓት ቅርታ የተነሳ በዚህ ቃለ ምልልስ መሳተፍ ያልቻሉ ሁለት ባለስኬት ታዳጊ ወጣቶችን ላስተዋውቃችሁ። እምነት ዳኛቸው ስኩልስ ዊዛውት ዎልስ የተባለው ዋሽንግተን ዲሲ ውስጥ የሚገኘው የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን በትምህርቷ ካስመዘገበችው ከፍተኛ ውጤት በተጨማሪ የወገኔ የበጎ አድራጎት ድርጅት የወጣቶች ክበብ ፕሬዚዳንትና ለረዥም ዓመታትም የበጎ ፍቃድ አገልግሎት የሰጠች ተማሪ ናት። ስራ ጌታቸው ደግሞ በርተንስቪል ሜሪላንድ የሚገኘው ፔንት ብራንች የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን ከከፍተኛ የትምህርት ውጤቷ በተጨማሪ በትምህርት ቤቷ የኢትዮጵያና የኤርትራውያን ተማሪዎች ማህበር መስራች፣ የተማሪዎች የመንግስት ማህበር የተባለው ተማሪዎችን ለበጎ ስራዎች የሚያነሳሳ ማህበር ምክትል ፕሬዚዳንትና እንዲሁም 15 ወላጅ አልባ ህጻናትን የሚረዳው የኢትዮጵያ ህዝብ ፕሮጀክት የተባለው ውጥን ተባባሪ መስራች ናት። ገና በማለዳው እድሜያቸው ብዙ የሰሩት የሚመስሉት የነገዎቹ መሪዎች ትኩስ ህልሞች በእርግጥም እውን ሆነው ማየት የሚያጓጉ ናቸው። መልካም እድል ለተሸላሚዎቹ ታዳጊዎች በሙሉ።
አሉላ ከበደን እናመሰግናለን። በቀጣዩ ዘገባም የአንድ የትውልድ ኢትዮጵያ ታሪክን ነው የምንመለከተው። የባህር ሞገድ ቀዛፊው የፊልም ባለሙያ በሚል ርዕስ የተዘጋጀው ቀጣዩ ቅንብር የአንድ ትውልድ ኢትዮጵያ የፊልም ባለሙያ ታሪክን ይመለከታል።
ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልምና የማስታወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስቲን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ፣ ስፖርትና ፊልም የህይወቱ ዋነኛ ክፍሎች ናቸው።
ፍሎሪዳ ውስጥ ነው ያደግኩትና እዛ ሳድግ እዛ ነው ስለ ሰርፊንግ የተማርኩት። መዋኘትም የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊንግ ገባው። ሴንት ኦግስቲን ስኖር ፍሎሪዳ ስኖር እወዳደር ነበረ። አንዳንድ ትሮፊም በሱ አግኝቻለሁ። ተለቅ እያልኩ ሲመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ የሰርፍ ማድረገው። አሁን ደግሞ የተኮርኩት የሌሎችን ሰዎች ሂስትሪ መገለጽ ነው። በሱ የተነሳ አሁን ደግሞ ዌድ ኢን ዘ ዋተር ጀርኒ ኢንቱ ብላክ ሰርፊንግ አኳቲክ ካልቸር የሚል ዶክመንተሪ ሰርቻለሁ።
በግርድፍ ትርጉሙ ውሃ ውስጥ መንቦጫረቅ፣ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል ነው የወሰደው። ታዋቂዋ የጥቁሮች መብት ታጋይ ሄሪየት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካውያን ጥቁሮች ውሃ ውስጥ ዘለው በመግባት ህይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ፣ ዋና አይችሉም የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደ ዋዛ ሲሰነዘሩ ይሰማሉ። ዴቪድ ይህንን ለመቀየር የአንድ ሺህ ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል።
ለሰርፊንግ ብቻ አይደለም። ለምንድነው የያዝኩት? ከአኳቲክ ካልቸር ከመዋኘት ጋር ውሃ ውስጥ መገናኘት የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርታንት የሆነ ሂስትሪ ነበረ መንገር የነበረብኝ። ለምን ካልሽ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣምም አይገናኙም። ሂስትሪ አለ። እሱንም ላይ ፎከስ ማድረግ ፈልጌ ነበረ።
የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደ ዋረር ፊልምን በሞገድ ቀዘፋ እንቅስቃሴ ከተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል።
እዚህ የአሜሪካን ሀገር አሁን የኔ ዶክመንተሪ ላይ አብሮኝ የሚሰራው ልጅ ኤሪትራዊ ነው። እናቱም አባቱ ኤሪትራያኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። እሱ ሰርፈር ነው። በዛ ነው የተዋወቅነው እና ፕሮዲውሰር የሆነ
ፊልሙ የቴሌ አዋርድን ጨምሮ ከአስር በላይ ሽልማቶችና የተለያዩ ዓለም አቀፍ እውቅናዎችንም ተጎናጽፏል። ከዚህ በተጨማሪም ዴቪድ በዩናይትድ ስቴትስ ከፍተኛ ዓመታዊ ትኩረት በሚሰጠው ሱፐር ቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የአምስት ዓመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል።
ብዙ ጊዜ ነው አንድ ወይም ሁለት ሱፐር ቦል ተሰራሽ ለካሪየር በጣም ቆንጆ ነው።
ዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል።
ኮቪድ አካባቢ እቤት ሆኜ የኔ ደግሞ ክሪኤቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ነው ያለሁት እና በቃ በጣም ተሰማኝ። ገባሽ ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናምን በጣም ተሰማኝ። እኔም ልጆችም አሉኝ፣ የ17 ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለግኩኝ። እሱን ለመግለጽ በሰርፊንግ በኩል ሄድኩኝ እና ሪሰርች ጀመርኩኝ። እና ደግሞ ብዙዎች ጓደኞች አሉ፣ አፍሪካን አሜሪካኖች ጓደኞች አሉኝ አብረውኝ ሰርፍ የሚያደርጉ እና የነሱን ነው ኑሮ መንገር ፈለግኩኝ እና በዛ የተነሳ በስሜቴ የተነሳ ይሄን መጽሐፍ ጀመርኩኝ።
ዴቪድ በግል ተነሳሽነት ከቅርብ ወዳጁ በይን አብርሃ ጋር የሰራው ዘጋቢ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል።
እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው። በየጊዜው በየቦታው ሳሳይና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ፣ ሰርፊን ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ኦብጀክቲቭን በደንብ አድርሰናል እና ደስ ይለኛል።
የዴቪድ መስፍን ዌድ እንደ ዋረር ዘጋቢ ፊልም ዓለም አቀፍ የፊልም ፌስቲቫሎች ላይ ያለውን ጊዜ ያጠናቀቀ ሲሆን ፊልሙን መመልከት የሚሹ ሰዎች በቪሚዮ፣ በኤንቢሲ፣ በፒቢኤስ ሀዋይ እና ቪዲዮ ፕሮጀክት ላይ መከታተል እንደሚችሉ ዴቪድ መስፍን ለአሜሪካ ድምጽ ገልጿል። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ቀጣዩ ቅንብር በአሜሪካ አማርኛ ቋንቋን ከሚያስተምሩ አንድ መምህር ጋር የተደረገ ቆይታ ነው። ዩናይትድ ስቴትስ ውስጥ የአማርኛ ቋንቋን የሚያስተምሩ የከፍተኛ ትምህርት ተቋማት እየተበራከቱ ይገኛሉ። ከእነዚህ መካከል በበርክሊ ዩኒቨርሲቲ ቋንቋውን የሚያስተምሩ መምህር ለዛሬ ባህልና ማህበረሰብ ዝግጅታችን ጋብዘናቸዋል። ሀብታሙ ስዩም አነጋግሯቸዋል።
አማርኛ ቋንቋን ከሚያስተምሩ የአሜሪካ ዩኒቨርሲቲዎች መካከል ካሊፎርኒያ ግዛት የሚገኘው በርክሌይ አንዱ ነው። ዩኒቨርሲቲው ቋንቋውን ማስተማር ከጀመረ ቆየት ያለ ቢሆንም አሁን በማስተማር ላይ የሚገኙት በቋንቋ መምህርነት፣ በተርጓሚነትና በደራሲነት ለረጅም ዓመታት ያገለገሉት አቶ አምላኩ ቢክስ ናቸው። አቶ አምላኩ በዩኒቨርሲቲው አማርኛን እንዲያስተምሩ የተሰጣቸውን እድል በደስታ እንደተቀበሉት ይናገራሉ። የአፍ መፍቻ ቋንቋቸው አማርኛ ያልሆኑ ተማሪዎችን ማስተማር ምን መልክ እንዳለው ከሚያብራሩበት ቆይታችን ይጀምራል።
የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው። የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች በተለይ አማርኛ እንግዲህ እንደሚታወቀው ከ238 ፊደሎች በላይ አለው እና በመጀመሪያ የአማርኛ ፊደሎች እነዚህ ናቸው፣ ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ሁሉንም ትማራላችሁ በአንዴ ኑ ሸምድዱ ተብሎ አይደለም የሚቀርብላቸው እና የአማርኛ ቋንቋ ከእንግሊዝኛና እኔ ከማውቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሪ ይነግራቸዋል። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል ነው።
ዩሲ በርክሌይ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ፣ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለው ያስባሉ?
እዚህ አሜሪካን ሀገር የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው፣ በተለይ በቅርብ ዓመታት እኛንም ጨምሮ። ስለዚህ እዚህ ተወልደው እያደጉ ያሉ ራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ብዙ ናቸው። ለእነዚህ በሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ የሚማሩ አማርኛን ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል ነው። ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀርም። እና ቋንቋውን ካልተናገሩ እዛ ሄደው ከውጭ ዜጋነት ያነሰ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ ቢያንስ ለመግባቢያ ደረጃ መማር ለሁሉም ለአማርኛ ተናጋሪ ብቻ ሳይሆን ለሁሉም ኢትዮጵያ ሂጄ አንድ ነገር አደርጋለሁ ወይም ደግሞ ኢትዮጵያ እወዳለሁ ወይም ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው።
በዚህ ተቋም ውስጥ አዲስ መርሃ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ የራቁ የኢትዮጵያን ባህልና ወግ በሩቁ የሚያውቁ የአፍ መፍቻ ቋንቋቸው የሚያልሆን እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ። በማስተማሩ ረገድ እስካሁን ድረስ በመምህርነት ቆይታ ውስጥ ያየሃቸው ተግዳሮቶች፣ ፈተናዎች ምንድን ነበሩ?
በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስ ነው። የተማሪ የምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው ከሌለ ፕሮግራሙ አይቀጥልም፣ ፈንዱ ሊታጠፍ ይችላል። እና አሁን እኔ እየገጠመኝ ያለው ተግዳሮት አራት ኮርሶች ይሰጣሉ። ኤሌመንትሪ አምሃሪክ 1፣ ኤሌመንትሪ አምሃሪክ 2፣ ኢንተርሚዲየት አምሃሪክ 1፣ ኢንተርሚዲየት አምሃሪክ 2 እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን። እና ብዙ ተማሪ የሚኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል። አንዳንዴ እስከ 15 ይደርሳል በአንድ ግሩፕ ውስጥ። ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው። ሁለተኛው ተግዳሮት ብዬ ማስበው እኔ እንደምረዳው እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ አለ ብዬ አላምን። አንዳንድ በተለይ ንግግርን ለማስተማር የዲያሎግ ቪዲዮዎች፣ ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር ዓላማ ተብሎ የተዘጋጀ ምንባብ ደረጃውን ጠብቆ ለመጀመሪያ ደረጃ፣ ለሁለተኛ ደረጃ፣ ለሶስተኛ ደረጃ እያለ እስከ አድቫንስ ድረስ የሚሄድ የንባብ የአማርኛ ምንባቦች እስከ ጣርኩ ድረስ ማግኘት ከባድ ነው።
አሁን በተጀመሩ ጥረቶች ዙሪያ ትውልድ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልእክቱንም በማዳረስ ሊሆን ይችላል ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን እድሜ በማራዘም እንዲሁም ደግሞ አበርክቶቱንም ደግሞ በማስፋት ረገድ።
አዎ፣ በተለይ ወጣት ትውልደ ኢትዮጵያውያን እዚህ ተወልደው ያደጉ ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ ወይም ደግሞ ትውልደ ኢትዮጵያውያን እና ትውልደ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመር፣ ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ፣ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ዩሲ በርክሌይም ሌሎች ዩኒቨርሲቲዎችም አሉ፣ ይሰጣል አማርኛ። እንደ ምሳሌ ቢጠቅስልህ ሃዋርድ በጣም ለረጅም ጊዜ አለ፣ ቦስተን ዩኒቨርሲቲ፣ ፔንስልቬኒያ ዩኒቨርሲቲ አሉ ብዙ ዩኒቨርሲቲዎች። እና እንደነዚህ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመድ ይችላሉ፣ ለሌሎች መናገር ማስተዋወቅ ይችላሉ።
አቶ አምላኩ ቢክስ፣ በቋንቋ መምህርነት፣ በጸሐፊነት እንዲሁም በአስተርጓሚነት ትታወቃለህ። ለሁሉም ነገር በጣም አመሰግናለሁ።
እኔም ስለተሰጠኝ እድል በጣም አመሰግናለሁ።
ክብራትና ክብራን ስርጭታችን ወደ መጠቃለሉ ተቃርቧል። ከዛ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አፍሪካ ከውስጣዊና ከዓለም አቀፋዊ ክስተቶች ጋር ጥብቅ ቁርኝት ያላቸው የተለያዩ አቅጣጫዎችን የሚከተሉ የተለያዩ ዕድሎች፣ ተግዳሮቶችና ትርክቶች ያሏቸው ህዝቦች ህብር ነች ሲሉ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፕሬዚደንት ፔድሮ ኮሚሳሪዮ አፎንሶ ገልጸዋታል በማለት የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ይሁንና አፍሪካ በበርካታ ችግሮች የተወጠረችም አህጉር ነች። ችግሮቿን ለመወጣት ትችል ዘንድም በዓለም አቀፍ መድረኮች አብይ ሚና መጫወቷ ወሳኝ ነው በማለት ርዕሰ አንቀጹ ጽሑፉን ቀጥሏል። ዩናይትድ ስቴትስም በዚህ ተስማማለች ብሎ ሲቀጥልም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ተለዋጭ የልዩ ፖለቲካዊ ጉዳዮች ተወካይ የሆኑት አምባሳደር ሮበርት ውድ የአፍሪካ መንግስታት ተቋማቷና ህዝቧ ቅድሚያ ትኩረት የሚገባቸውን ዓለም አቀፍ ጉዳዮች ወደፊት በማምጣት ወሳኝ ሚና እየተጫወቱ ናቸው ሲሉ የተናገሩትን ጠቅሶታል።
United States was proud to partner last December with other Security Council members.
United States ባለፈው ታህሳስ ወር ከሌሎች የጸጥታ ምክር ቤት አባላትና ከአፍሪካ ህብረት ጋር በመተባበር የመንግስታቱ ድርጅት ውሳኔ ቁጥር 2719 እንዲጸድቅ ድጋፍ በመስጠቷ አትኩራለች። ይህ ውሳኔ አፍሪካ ውስጥ ላሉ የሰላምና የጸጥታ ተግዳሮቶች መፍትሄ በመፈለግ ረገድ የአፍሪካ ህብረትና በተባበሩት መንግስታት ድርጅት የሚያደርጉትን ትብብር እንዲያጠናክሩና ቀጣይነት ባለው መንገድ ሸክሙንም ኃላፊነቱንም በመጋራት እንዲሰሩ ይረዳል።
ንግድና ልማት ለጸጥታ ወሳኝ ምሰሶዎች ናቸው። ስለዚህም ነው ዩናይትድ ስቴትስ ቦትስዋና፣ ጋና፣ ዛምቢያን ለመሳሰሉ ሀገሮች ምጣኔ ሀብታዊ እድሎችን ለመፍጠርና መሰረተ ልማቶችንም ለማሻሻል የታለሙ የአፍሪካ እድገትና እድል አጎዋንና ፓወር አፍሪካን የመሳሰሉ መርሃ ግብሮችን ስትደግፍ የቆየችው በማለት አምባሳደር ሮበርት ውድ አክለዋል።
Poor and exclusionary governance, high levels of corruption, the undermining of democratic processes and human rights abuses.
ደካማና ሌሎችን አግላይ የሆነ አስተዳደር፣ የሙስና መስፋፋት፣ የዲሞክራሲያዊ ሂደቶች መሸርሸርና የሰብአዊ መብቶች ጥሰት፣ ሽብርተኞችና ሌሎችም እኩይ አካላት እንዲስፋፉ አመቺ ሁኔታ ከመፍጠሩም ሌላ ዜጎች በመሪዎቻቸውና በተቋማት ላይ አመኔታቸው እንዲሸረሸር አድርጓል። ለዜጎች ሁሉ እድሎች ይከፈቱ ዘንድ ሰብአዊ መብታቸውን የሚያከብር ዲሞክራሲያዊ አስተዳደር ሊኖር ይገባል።
በመቀጠል ምረስ አንቀጹ ብዙዎች የአፍሪካ ሀገሮች ላይ ከተደቀኑ በርካታ ችግሮች መካከል አንዱ በስልጣን ያላግባብ መጠቀምና የተቋማት መዳከም ሲሆን ይህም ህገ መንግስትን ላልተከተሉ የመንግስት ለውጦች መንገድ ይከፍታል፣ ያም ወደ ባሰ የጸጥታ መደፍረስና አለመረጋጋት ያመራል ሲሉ አምባሳደር ሮበርት ውድ መናገራቸውን ጠቅሷል።
Through our strategy to prevent conflict and promote stability, we are working to promote stability.
ግጭቶችን በመከላከልና በመረጋጋት ስትራቴጂያችን በመልካም አስተዳደር ላይ ያተኮረ ስራ እንሰራለን። ምሳሌ ለመጥቀስ ሊቢያ፣ ሞዛምቢክ እና የምዕራብ አፍሪካ ጠረፍ ሀገሮች ውስጥ ሰላምና ጸጥታን በሚመለከቱ ጥረቶች የሴቶች፣ የወጣቶች እና የሌሎችም ብዙውን ጊዜ የሚዘነጉ ወገኖች ድምጽ ትርጉም ባለው መንገድ መካተቱን ለማረጋገጥ እንሰራለን።
ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር ያላትን አጋርነት ለማጠናከርና ለማስፋፋት የምታደርገውን ጥረት ምንጊዜም በኩራት የምትመለከተው ነው በማለት አምባሳደር ውድ የተናገሩትንም ርዕሰ አንቀጹ አስፍሮታል። መንግስታት የሚያገለግሉትን ህዝብ ድምጽ በተሻለ እንዲያዳምጡና ለህዝቦቻቸው ተጠያቂ እንዲሆኑ ለመወትወት ከዜጎች፣ ከሲቪል ማህበረሰቦችና ከግሉ ዘርፍ ጎን መቆማችንን እንቀጥላለን። ጠንካራና ተጠያቂነት ያላቸው የዲሞክራሲ ተቋማት ሲኖሩ የበለጠ ብልጽግናና የሚጨበጥ ጥቅም ይመጣል። ሰላምን ለማረጋጋት የሚደረጉ ጥረቶችም በይበልጥ የተሳኩ ይሆናሉ ያሉትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን የሐሙስ ምሽት ስርጭታችን በዚህ ተጠቃሏል። ስርጭቱን ከስቱዲዮ ስታቀናብርልን ያመሸችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ ከመላው ስቱዲዮና የቪኦኤ አማርኛ ባልደረቦች ጋር ሳስተናግዳቸው ያመሸሁት እንግዲህ ወልኝ ነኝ። ነገ ምሽት ከምሽቱ 3 ሰዓት ላይ እስከምንገናኝ ጤና ይስጥልኝ።
¶¶